ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ተነስተልኝ እንደምን አመሻችሁ ጓደኞቻችን። ዛሬ ሐሙስ ነሐሴ 19 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ነሐሴ 19 ቀን 996 ቀናት አለፋቸው። በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከ መቼ? የህብረት ትግልን በሚመለከት ከዚህ ቀደም በፍኖተ ዴሞክራሲ ተላልፎ የነበሩ ፕሮግራሞችን በድጋሚ እናቀርባለን። በዛሬ ዝግጅታችን በቅድሚያ ሲቪላዊ ወኔን የተላበሰ ህዝባዊ እንቢተኝነትና አመጽ ይፋፋም በሚል ርዕስ የቀረበ ሲሆን በመከተል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓድሳን ዴሞክራሲያ የመታገል ግዳጅ አይዘሉት አማራጭ በሚል ርዕስ ቀደም ብሎ ወጥቶ ከነበረ ዴሞክራሲያ ተም ያገኘነውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
የአማራ ፋኖ በጎንደር ላገዛዙ ቀጠን ያለ ተዛዝ ከማስጠንቀቂያ ጋር መስጠት ተነገረ። የሰሜኑ መብረቅ ጀግናው ፋኖ አባደፈን ለኮሌሉ ለወድ አደረ ካድሮቹ ጭምር ባጭር ቃል ማስጠንቀቂያ ሰጥቷል። ሲመቻቹ ፋኖ ሊባ ነው፣ ሲመቻቹ ፋኖ ጀግና ነው አይሰራምና ባስቸኳይ ከ14000 በላይ የታሰሩ ፋኖዎች ልቀቋቸው ሲል በጥብቅ መልእክት አስተላልፏል። በተያያዘ ዜና የሰሜኑን ጦርነት አስመልክቶ የምስራቅ አማራ ፋኖ መልእክት አስተላለፈ። ፋኖ ጦርነት ጋር በተያያዘ በእርግጥ ነው ጦርነት ተጀምሯል። ወያኔ ለውጊያ የመረጠው መከላከያ ባለበት ግንባር በኩል ነው። ለውጊያው የመጣው የህወሓት ሰራዊት እንደከዚህ ቀደሙ በሰው ማዕበል የተጠለቀለቀ ነው። መከላከያም ፋኖም የአማራ ልዩ ኃይል ብቻቸውን እዳ የለባቸውም እና አማራ የሆነ እንዲሁም አቅሙ የፈቀደ ኢትዮጵያ ሁሉ ሊመክትና ይህንን አፋኝ ኃይል ያስወግድ ይገባል ሲል ገልጿል። በአገዛዙ ነፍሰ በላ ስርዓት ህዝብ በጦርነት እንዲያልቅ ተፈርዶበታል ተባለ። አገዛዙ በመጀመሪያው ጦርነት ማለቅ የነበረበት የህወሓት ጦርነት አመድኗል ዱቄቱኗል በሚል ንቀት ዳግም እንዲያንሰራራ እድል ተሰጥቷል። ህወሓት በጀመረው በሁለተኛው ዙር ጦርነት እስከ ደብረ ሲና ድረስ ያሸውን ያህል ንብረት ዘርፎና አውድሞ ህዝብን ጨፍጭፎና አፈናቅሎ ሲመለስ ተከታትሎ የህወሓትን ታጣቂ ማጥፋትና ትጥቅ ማስፈታት ሲቻል ውጊያውን ይመራ ግንባር ድረስ የሄደው አስመሳዩና ጸረ ህዝቡ ግራኝ አብይ አህመድ ራያ ቆቦ ድረስ ሸኝቷቸው ህዝብን እንዲበሉና እንዲጨርሱ ፍቃድ ሰጥቷቸው መመለስ የሚታወስ ነው። በመጀመሪያ ስፍቱ ያልተማረው ፈጥረኛው የመከላከያ ሰራዊት ዳግም ለሁለተኛ ጊዜ ተራራ የሚያዝ ስፍት እየሰራ እንደሆነም የኢትዮጵያ ነባር የአባት አርበኞች ገልጸዋል። በዚህም ምክንያት ልብ እባቡ ህወሓትና ልጁ ኮሎኔል ግራኝ አብይ አህመድ ድርድር በሚል ሰበብ ጊዜ ከገዛ በኋላ ለሶስተኛ ጊዜ ራሱን አፈርጥሞና ከኋላ ሱዳንን ግብጽን አስከትሎ ውጊያ ከፍቷል። በራብና በኑሮ ውድነት መሰቃየቱ እንዲሁም ጊዜ በሰጣቸው እንደ ያገዳዙ እና አጃቢዎቹ ኦዴድና ኦነግ እንዲሁም የጉምዝ አማጺ ኃይሎች በግፍ መገደሉ መፈናቀሉ ሳያንሰው አገዳዙ አዋጅ ለሶስተኛ ጊዜ በጦርነት እንዲማገድ ለሰፊው ህዝብ ዛሬም ትብረኛውን ጥሪ እያቀረበ ይገኛል። ወኛሏቸው ፈጣን በግልጽ ባይታወቅም በየአመቱ ጦርነት እየደለቁ የመኖርን እየደቀቁና እያለቁ መኖርን የመረጡ ይመስላሉ ሲሉ ታዛቢዎች ገልጸዋል። በየአመቱ ጥቂት ልባቻ በተግለሰቦች በሚወስኑት የተበላሸ ውሳኔ የኢትዮጵያ ህዝብ በተለይም የአማራና የአፋር ህዝብ ዋጋ መክፈል የለበትም ብለዋል። የሞኝ ለቅሶ መልሶ መላልሶ እንዲሉ በየጊዜው ወያኔ ተነፈሰች ከድርጅቷ ልትታቀብ ይገባል ገለሜሌ የሚባል ማላዘን በራሱ ይሰለቻል ሲሉ የፖለቲካ አንቂዎች ገልጸዋል። በኦሮሞ ቦረና በድርቅ ሳቢያ በርካታ ወገኖቻችን ዛሬም ችግር ላይ መሆናቸው ተገለጸ። እነዚህ ወገኖች በድርቁ ምክንያት ያላቸውን ከብቶች ስላጡ እጅግ በጣም ፈታኝ በሆነ ሁኔታ ውስጥ ሊገኙም አገዛዙ እርዳታ እየተቀበለባቸው መሆኑ ተገልጿል። በድርቅ ተፈናቅለው መጠለያ ውስጥ ያሉ ወገኖች ያሉበት ሁኔታ እጅግ በጣም አሳዛኝ ቢሆንም አገዛዙ ግን በእነሱ እየነገደ የራሱን የፖለቲካ ሴራ እያራመደ ሲሆን እነዚህ ወገኖች በበርካታ አራብና ሰቆቃ ችግርና ሞት ውስጥ መሆናቸው ተገልጿል። የሰባት ልጆችና ወይዘሮ ጅሮ ጉራቻ እንደገለጹት የዘንድሮ ድርቅ የነበሩን ከብቶችና ሁሉንም ንብረቶች ነው ያወደመብን ብለዋል። ባዶቻችንን ስንሆን ወደዚህ መጣን። እዚህ ከመጣን በኋላ ደግሞ በምግብና ውሃ እጥረት የተቸገርን ነው። በተለይ ህጻናት፣ ነፍሰ ጡር ሴቶች፣ አዛውንቶች በምግብ እጥረት እየተጎዱ ሲሆን አገዛዙን በመቃወም ጩኸታችንን ብናሰማም አቤት የሚለን ስለሌለ የኢትዮጵያ ህዝብ ከጎናችን እንዲሰለፍ ሲሉ ጥሪ አስተላልፈዋል። የስድስት ልጆች አባት ዳልቻ ጅዳ በበኩላቸው ምንጠጣው ውሃ በጣም የቆሸሸ ነው። እንስሳት ሲሞቱ ከሚጣሉበት ቦታ ነው ውሃ እየተቀዳለን ያለ። በወረርሽኝ እንዲሁም በአሜባ በጃርዲያ በተለያየ በሽታ ተይዘን በመከራ ውስጥ እንገኛለን። መንግስት በሌለባት ሀገር መኖር መከራ ስለሆነ ንጹሃን የበጎ አድራጎት ተቋማት እንድትረዱን ሲሉ ጥሪ አቅርበዋል። ለምን የመብት ጥያቄ ትደግፋላችሁ በሚል በርካታ ዜጎች በአገዛዙ እየታሰሩ መሆናቸው ተገለጸ። ህዝቦችን ለማጋጨት ስራ የሚሰሩ አካላት አሉ። በዚህም ምክንያት በአገዛዙ መንኮራኩር ስር ውለዋል ብለዋል። በደቡብ አካባቢ ጉራጌ ዞን በዘረኛው አገዛዝ በርካታ ሰዎች እየታሰሩ መሆናቸውን የአካባቢ ነዋሪዎች በመግለጽ ላይ ይገኛሉ። የታሰሩ ከሚገኙት መካከል ቅድመ ደካሞች በልመና ያሉ እና ሌሎችም በጥገኝነት ላይ የሚኖሩም አብረው እንዳሉ ተጠቁሟል። አንድ በግብርና ስራ የሚተዳደሩ የዞኑ ነዋሪ እንደገለጹት ባለፈው ቅዳሜ አንስቶ እስከ ዛሬ ድረስ 13 ሰዎች እንደታሰሩ፣ እነዚህ ውስጥ ልጃቸውም እንደሚገኝበት ኮሎኔሉ አገር እየመራ እንዳልሆነ እና በርካቶችን በስርና በአፈና በእንግልት ላይ በእንግልት ውስጥ እንደከሳቸው ገልጸዋል። እሳቸውንም ወዳደሩ እያፈላለጋቸው እንደሆነ ተናግረው ነገም ህዝብ ነፃ እንዲወጣ ሲሉ ዛሬም ጩኸታቸውን እያሰሙ ይገኛሉ። በወልቂጤ ከተማ ለሁለት ቀን የሚቆይ በቤት ውስጥ የመቀመጥ አድማ እየተደረገ ይገኛል። አድማውም ከዛሬ ጀምሮ እስከ ነገ የሚቆይ መሆኑ ከአካባቢው ነዋሪዎች የደረሰው መረጃ ያመለክታል። ዛሬ ከማለዳ ጀምሮ ወልቂጤ ከተማ ምንም አይነት እንቅስቃሴ ያለማድረግና ቤት ውስጥ የመቀመጥ አድማው ላይ ትገኛለች። በከተማው የትራንስፖርት የንግድ አገልግሎት መስጫ ተቋማት እንደተዘጉ መሆኑ ታውቋል። በትግላችን ረብሻ ሳንቀሳቀስ የችግር መንስኤ ሳንሆን ህገ መንግስቱ ላይ ያለው መርሆች እንዲከበሩና የጉራጌ ተወላጅ በአገዛዙ የሚታፈነው የሚደርስበትን እንግልት በመቃወም የትኛውም አይነት ስራ በማቆም በቤት ውስጥ በመቆየት ለሁለት ቀን ያህል እንደሚቀጥሉም ጥሪ አስተላልፈዋል። በአገዛዙና ህወሓት የተቀነባበረ ሴራ አሁን ጦርነት እየተካሄደ ያለው በአማራ አካባቢ ውስጥ መሆኑ ተገለጸ። አገዛዙ የአገዛዙ ቅጥረኛ ብርሃኑ ጁላና ባጫ ደበሌ የህዝብ ለማስበላት ከውጊያ ሸሽተው ሲወጡ በህወሓት በተያዙና በህወሓት ቁጥጥር ስር በነበሩ የአማራ ግዛቶች ውስጥ ነው ጦርነቱ እየተካሄደ የነበረው። አሁን እየተካሄደ በሚገኘው በህወሓትና በአገዛዙ መካከል ሴራ የተሞላበት ጦርነት ተብሎ ሽፋን የሚሰጠው እውነታው ግን የአማራና የአፋር ህዝብን ለማዳከም የተሰረ ጦርነት ሲል ድልድይ ቢፈርስ፣ ቤት ቢቃጠል፣ ከብቶች የቤት እንስሶች ቢጎዱ፣ ሰው ቢፈናቀል፣ ቤተ ክርስቲያንና መስጊድ ቢቃጠል፣ ተቋማት ቢፈርሱ፣ ቢዘረፉ፣ ቢመዘበሩ የሚጎደው ያው የፈረደበት በጦርነቱ አካባቢ የሚኖረው ህዝብ ነው ብለዋል። በሰዓቱ የነበረን ዜና ይህንን ይመስል ነበረ። ከቀሪ የፍኖተ ዲሞክራሲ ሳተላይት ስርጭት ዝግጅቶቻችን ጋር አብራችሁን ቆዩ።
ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ገ የዛሬው ከዝግጅት ክፍላችን ሲቪላይ ወንኔ ተላበሰ ህዝባዊ እንብተኝነትና አመጽ ይፋፋም ይላል። በተለያዩ መጣጥፎቻችን ግልጽ እንዳደረግነው የሲቪላይ ወንኔ ምንነትን የተገነዘቡ ዜጎቻችን ባለፉት 40 አመታት ውስጥ ሸትን በመጠየፍ ለውነት ለመቆም ባላቸው ጽኑ ፍላጎት በመነሳት ለፍትህ መገኘት ለነጻነት መጎናጸፍ ለሰባዊና ለዲሞክራሲያዊ መብቶቻቸው መከበር ባደረጉት ትግል እንቅስቃሴዎቻቸው የግላቸውን ሐሳብና አስተያየት በአደባባይ ግልጽ ያደረጉ ብቻ ሳይሆኑ በጀመሩት ጎዳና ለመቀጠል ጽናትን ክፍረትንና ንቃተ ህሊናን የተላበሱም ነበሩ። የዘመኔ ልብት ርታ ማዳመጥ አይነተኛ መለያቸውም ነበር። እርግጥም ያለፉትን 40 አመታት የትግል ታሪክ ጠለቅ አድርገን سنመለከተው እነዚህን የሲቪል ወንኔ ምንነትን የተገነዘቡ ዜጎቻችን በራሳቸው በግላቸው ይደርስባቸው የነበረውን ብቻ ሳይሆን አብዛኛውን ህዝብ የሚመለከተውን በነበሩት አገዛዞች መበደልና የመብት አለመከበር ጥያቄ በማንሳት መስቴ የሚሉትንም የጠቆሙ ተግባራዊ እንዲሆንም በመታገል ህይወታቸውን እንኳን ሳይቀር አሳልፈው የሰጡ ነበሩ። እዚህ ምክንያት ከህዝብ ተወዳጅነትና ከበሬታን የተጎናጸፉ መሆናቸው የታሪክ ድርሳናት አሁንም ድረስ ይገልጻሉ። የአፓ አባላትና ደጋፊዎች ለዚህ በጉልህ ምሳሌነት ከሚጠቀሱት ውስጥ በመሆናቸው ገድላቸው እየተወራ ወደፊትም የሚወራ እንደሆነ በየጊዜው የሚወጡ መጣጥፎች የሚገልጹት ናቸው። ታዲያ ዛሬም እንደበፊቱ ለዚህ አራያነታቸው ከፍተኛ ምስጋና ይድረሳቸው ማለቱና ታሪካቸውን ማስተዋወሱ አግባብነት ያለው ነው የሚል በበኩላችን ጽኑ እምነት አለን። እርግጥም ከነዚህ ሀገር ብርቅዬ ዜጎቻችን የታሪክ ተጋድሎ መረዳት እንደሚቻለው እነዚህ ዜጎች በነበራቸውና በሄደትም በተጎናጸፉት የመንፈሳዊና የሞራል ኃላፊነት ችግሮቻችን ግልጽ ማድረጋቸው በአደባባይ ለህዝብ ማሳወቃቸውና ማነቃቃታቸው ከቶም የሚረሳ አይሆንም። ማንኛውም ዜጋ በራሱ መብቱን ለማስከበር ይቻለው ዘንድ በፖለቲካው ጣልቃ እንዲገባ አበረታተዋል አደፋፍረዋል። ጸረ ሰባዊነት የተጠናወታቸው አይደሉምና በስልጣን ላይ ያሉትንም ቢሆን ከመሰሪ ያድራጎታቸው ህዝብን ከመበደል ጥፋታቸው እንዲታቀቡ አቋማቸውን ድርጊቶቻቸውን ቆምና ረጋ ብለው እንዲመረምሩና የህዝቡን ኑሮሮ እንዲያደምጡ መጠየቃቸው የሚረሳ አይደለም። ለሀገርና ለህዝብ ኃላፊነት መወሰድ ምን ማለት እንደሆነ በተግባር አሳይተዋል። ኡነትን ከውሸት ለመለየት በጥንቃቄ የመረመሩ ዳር ቆመው ፈንጠር ብለው ጣት በመቅሰር ምክር ሰጪ ሳይሆን በቅድሚያ በተግባር በግንባር ቀደምትነት ተሰማርተው ተጠላቶቻቸው ተይዘውና በየስር ቤቱ ታጉረው ያካል ጉዳትንም ሆነ ውዲዮታቸውን በመስጠት ለቀሪው ባሪያነት ለመታየት የበቁ ብርቅዬ ዜጎቻችን ነበሩ ዛሬም ናቸው። ወሰኑት አላማ በጽናት በመቆማቸው በየጊዜውና በተለያዩ ደረጃዎች ያጋጠሟቸውን ፈተናዎችንና ችግሮችን እንዳመጣጣቸው ተቋቁመው ትግሉን ቀጥለው አሁን ካለበት ደረጃ አድርሰውልናል። ማንኛውም ህዝባዊ ፖለቲካ ትግል የመጨረሻ ግቡ ድልን መቀዳጀት ቢሆንም ለዚህ ረግረጉን የሚያመቻቹ በርካታ ፍሬያማ ውጤቶችን ለህዝቡ በሚገባ አስጨብጠዋል። እንግዲህ ወዲህ በሀገራችን ማንኛውም ማገዛዝ በተወሰነ የታሪክ አጋጣሚ ከስልጣን ቢቆናጠጥ እንደ ልቡ በህዝብ ጫንቃ ላይ እንዳይጨፍር የሚያስችለው ሁኔታ እንዳይከሰት የሚያደርግ የፖለቲካ ንቃተ ህሊና ህዝቡን አስጨብጠውታል። ህዝቡ በራሱ ሁለመና ትግል እንጂ በጥቂት አርበኞች ሙግዚትነት ነፃ ሊወጣ እንደማይችልና በራስ ላይ ብቻ የመተማመን ግንዛቤ እንዲያገኝ አድርገውታል። ለዚህም ነው ደኢህአፓባላትና ደጋፊዎቹ የሲቪል ወኔ ባህሪያትን የተጎናጸፉ ዜጎቻችን ለራሳቸው ለሀገራቸው ለህዝባቸው ታማኝ ለህሊናቸው ታዛዥ የነበሩ በመሆናቸው ባንስተኛ ደረጃ የቅርብ ዘመዶቻቸውን ቤተሰብ የትዳር ጓደኛ ልጅ እናትና አባት ያኮሩ ከፍ ሲልም ደግሞ ህዝብን የመንፈስ ኩራት የሚሰጥ ተግባር ያከናወኑ በመሆናቸው ከበሬታ ላይ ተለግቱ የሰው ፍጡር ሁሉ መልካም ጠባይ የሚባለውን በትግሉ ሂደት በመላበስ ለትግል ጓደኞቻቸው በነበረአቸው ቀረቤታና ክብሮት ባሪያነታቸው የታዩና በዚህም ጠባዮቻቸው የተመሰገኑ ጭምርም ነበሩ። በተለይም ደግሞ የራሳቸውን ብቻ ሳይሆን የሌላውን ዜጋ ነጻነት አክባሪ የነበሩ በመሆናቸው ማህበራዊ ኃላፊነትም የሚሰማቸው ነበሩ። በደል ሁሉም ሁሉም ቦታ በደል ነው በሚል መፈክር ስነ ለሰባዊና ለዲሞክራሲያዊ መብቶች መከበር የተንቀሳቀሱትና አሁንም ድረስ በመንቀሳቀስ ላይ የሚገኙት የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ አባላትም እንዲሁ በመሳለነት የሚጠቀሱ ናቸው። ለህዝብ ወገንተኝነትና አክባሪነትን ለህዝብ ጠላት ለሆኑ አምባገነኖች ዘረኞችና ከፋፋዮች ንቀትን ያስተማሩና እያስተማሩ ናቸው። ቢልወኔ የድፍረትን ይዘት በማዛባት አጉል ጀግንነት እንዳልሆነም ያስተማሩ በተግባር ያረጋግጡም ነበሩ። በዚህም እነዚህ ዜጎቻችን በተግባሮቻቸው ሲቪል ወኔ በቀድሚያ ያኗኗር ዘዴና የመልካም ህይወት ኑሮ ጸባይ የራስን የወደፊት የኑሮ ጣብራስ ለመወሰን ጽኑ ፍላጎት መኖርና ይህንንም ተግባራዊ ለማድረግ መጣር መሆኑን ያመላከቱም ነበሩ። ዝባችን በአሁኑ ወቅት የሚገኝበት ሁኔታ ሰባዊና ዲሞክራሲያዊ መብቱ ወያኔን ለማድመጥ እስኪሰለች ድረስ ነጋ ጠባ ጣውት ነፍስ ይዘራ ይመስል የመለዘኛ ያኩሪነት የሌለውን ተጋድሎን በማነብነብና ተክለሰውነት በመገንባት እንደሚያወሩት ህገ መንግስታችን በሚሉት ግን የተጻፈበትን ወረቀት ያህል እንኳን ክብደት በሌለው ሰነዳቸው ተደንግጎልሃል እየተባለ በተግባር ግን የወያኔ አምባገነናዊነት ሰፍኖ መገኘቱ ጋድ ነው። በዚህ በመብትና በመልካም አስተዳደር ጦት የተነሳ ክፉኛ እየተበደለና እየተሰቃየ ቢሆንም በዚህ ከዚህ ለመገላገልና ነጻነትን የተላበሰ መድብለ ዲሞክራሲያዊ ስርዓትን ለመገንባት ከፍተኛ የሞትና የስረት ትግል እያደረገ ያለ መሆኑንም ጥያቄ የሚያስነሳ አይደለም። ስለሆነም የትግሉ ዘመን እንዲያጥርና የመስዋዕት ክፍያው እንዲቀንስ ምኞቱና ፍላጎቱም ስኬታማ እንዲሆኑ ያንዳንዱ ዜጋ በሚችለው አቅምና አመቺ ሆኖ ባገኘው ዘዴ ሁሉ ለጸረ ወያኔ ትግሉ የራሱን አስተዋጽኦ ማበርከትን የግዴታ የሚጠይቅ ነው። የትግል ደግሞ ዛሬም እንደቀድሞ በሲቪል ወኔ የታጀበ እንዲሆን በዚህ በኩል የሚባለውን ማለቱ አግባብነት ያለው ይሆናል። ስለሆነም ሲቪል ወኔ ውስጣዊ ዘቱ ምን እንደሆነ ባጭሩ ለማብራራት ይሞክራል። ሲቪል ወኔ ማለት ለማናቸው ማንባገነነ ያገዛዝና ህሊናን ለማሳመን ትዕዛዛቸው አሳፈረኝ ማለትን ድፍረትን መጎናጸፍ ነው። ያምባገነን አገዛዝን ተቀብሎ የሚስተጠውን ማናቸውንም ትዕዛዝ ለማስፈጸምም ሆነ ለስልጣናቸው ተከታይ የመሆን ሁኔታ የግዴታ የኢትዮጵያ ህዝብ ልዩ መለያ ሳይሆን ለማናቸው ህብረተሰብ በተወሰነ የታሪክ ወቅት ሊከሰት የሚችል ነውና የሚያስገርም አይሆንም። ስለሆነም ተጨባጭ ሁኔታ እንደየሀገሩ ቢለያይም ለአምባገነን አገዛዝ አሻፈረኝ ማለት ሀገራዊ ግዴታና አለፍ ሲልም ኃላፊነትንም መረከብን አስመልክቶ ተመሳሳይ ያደርጋቸዋል። ዝባችን ባሁኑ ባሃ አንደኛ ክፍለ ዘመን የሚገኝበት ወቅት በዲሞክራሲና በሲቪል ወኔ ታጀበ ላስጨራሽ ትግል ማካሄድን የሚጠይቅ መሆኑ ለሁሉም ግልጽ ነው። ናልባትም ከአጥቅማያቶቻችን የበለጠ ኃላፊነት ባሁኑ ትውልድ ላይ የወደቀ ነው ቢባል ሐቁን መናገር ይመስለናል። በኢትዮጵያችን ባሁኑ ወቅት ካገዛዙ ተቀጽላነት ነጻ የወጣ የህዝብን ቅስቀሳ ማድረግ ቀርቶ ማሰብም የሚቻልበት እንዳይደለ ጻሃይ የሞቀው ሐቅ ነው። ተደጋግሞ እንደተገለጸው ወያኔ በውሸት የተሞላ ጉራ ወደ ጎን አድርገን በመሬት ላይ ያለውን ተጨባጭ ሁኔታ ስናጤን የህዝብን የስልጣን ባለቤትነት የሚገለጽበትና የዲሞክራሲያዊ ስርዓት ዋልታ የሆነውን ለምሳሌ ምርጫን አስመልክቶ ያደረጋቸው ተግባራት ህዝብን ያገለለ ብቻ ሳይሆን ዜጎች ፖለቲካዊ ፍላጎታቸውን ለማስፈጸም በሚያደርጉት እንቅስቃሴ ህዝቡ ዋነኛ ተዋናይ መሆን ሲገባው የበይ ተመልካችና ለወያኔ በድምጽ ፈጭነት ብቻ ታርጎታል። ሩሊባን ሚችሉ የመብት አንቀጾችን ህገ መንግስቴ በሚለው ማካተቱን ለይተቀነ የተሰለቸ ፕሮፓጋንዳውን ቢነዛም የዝምድ ብሶትና ቤቱታ ለፖለቲካ ፍጆታ ካልሆነ በስተቀር አያደምጥም። እንዲያውም የሚታየው ለማድበስበስ ሲሯሯጥ ነው። በመልካም አስተዳደር ጦት ቁም ስቅሉን የሚያየው ህዝብ እንባ አይታበትም። ፍትህ ደብዛው አጠፍቶ ያገዛዙ አባላትና ደጋፊ የሆኑ ህገ ወጦች የዜጎቻችንን መብት ሲደፍሩ ከልካይ የለባቸውም። ቅድሚያ ለገዢው ፓርቲ አባላት ተብሎ በትምህርት በስራ በጥቅማ ጥቅምና በመሳሰሉት እኩልነት ሲጠፋ ደግ ነገር የሰራ ይመስል ሲኩራራ እንጂ እኩልነት በጋት ተጥሶ ተጣሰ ብሎ ለማረም ጨርሶ አይከጅለውም። ታዲያ ስንት በደል በህዝብ ላይ የተፈጸመ አምባገነንነት የጎሳን ልዩነት ተንተርሶ እንዲህ እንዳሁኑ አፍጦና ግጦ በወጣበት የኑሮ ውድነት ተባብሶ በርካታውን ህዝብ ከድህነት ወለል በታች እንዲኖር ባደረገበት የሰርቶ አደሩን ህዝብ መተንፈሻ እንዳያገኝ ኙ አንገታን ቆባ ያዘበት ሙስና ቅጦናቱ መድኃኒት የሌለው የህዝብ ካንሰር በሽታ ሆኖ በሚታይበት ሁኔታ በሲቪል ወኔ መርህ መሰረት አሻፈረኝ በማለት ማመጽ የተጨቆነውን እየተበደለ ያለውን ህዝባችንን በጋራ እንዲነሳ መቀስቀስ ማደራጀትና አደራጅቶ መታገል ለወደፊቱ ትውልድ ሊያስተላልፉት የማይገባ ነው የሚል ጽኑ እምነት መያዝና መታገል ትክክለኛነቱ የማይታበል ይህን በማለታችንም እንካሰላንታ የሚገጥመን ሊኖር አይችልም። የእና አስተያየታችንንም ለሀገርና ለህዝብ ቀናይ የሆነ ዜጋ ሁሉ የሚስማማበት ሐሳብ እንደሆነ እርግጠኛ ነን። ቀደም ብሎ እንደተጠቀሰው የሲቪል ወኔ በቅድሚያ የዲሞክራሲ መርህን መገንዘብ ነውና ያያት ቀድማያቶቻችን በወቅቱ በሚኖሩበት ወቅት ይህንን ከነሱ የሚጠበቅ አልነበረምና ዛሬ ባለን የፖለቲካ ንቃት የታነጸ ባህሪያነት የምንመለከታቸው ዜጎች ለማየት አለመታደላችን የሚያስገርም አይሆንም። ማንኛውም ትውልድ ለትግል ሲነሳሳ የራሱ የሆነ ግዜው ባቀረበለት ንቃተ ህሊና ላይ መመስረት የግድ ይለዋልና ይህ እንዳለ ሆኖ ቢያንስ ሀገርን እንደ ሀገር አቆይተው ለቀጣዩ ትውልድ በተከታታይ ማስተላለፋቸውን በአድናቆት እንጂ በጥላቻ ወይንም ደግሞ በንቀት የምንመለከተው ከቶም ሊሆን አይችልም። በሌላ በኩል የፖለቲካ ንቃተ ህሊና የመዳበሩ ሁኔታ በጣም የሰፋ ነው በሚባልበት በአሁኑ ወቅት ደግሞ የወያኔ ስልጣን ከስር መሰረቱ የሚነቀንቅ ቅንጣት ታህል ተግባር እንኳን ሳያከናውኑ እንደ ጉንፋን በሽታ ለተወሰነ ቀናት የእስር ቤት ኑሮ በመቅመሳቸው ብቻ የማይገባቸውን የማንዴላና ጋንዲ ሆነ ሳንሱይ ያገኙትና አይነት ክብር ስጡን የሚሉ መታየታቸው ምን ያህል ያሳፋሪነት ትዝብትን እንደተከናነቡ በጊዜው ለማየትና ለማድመጥ መቻላችን የሚታወስ አሳዛኝ ክስተት ነው። ዳሬም የድርጅት መሪ በመሆን ብቻ ልዩ ክብር እንዲለገሳቸውና እንደ ጣዖት እንዲመለኩ የሚፈልጉ መኖራቸው በጣም የሚያስተዛዝብ ነው። ይህ ሁኔታ በተደጋጋሚ መስተዋሉና ያጫፋሪዎቻቸው ማጉል ጫጣታ በተለይም ደግሞ ወዳጅና ጠላትን ያለመለየት መሰረታዊ ስህተት ያስከተለባቸው ችግር ይበልጡኑ የፖለቲካ ክስረታቸውን የሚጠቁም መሆኑን አለማጤናቸው የህዝብንም ሆነ የሀገር ወዳዱን አግርሞት ማስከተሉም የሚዘነጋ አይደለም። ህዝብን ትጥቃስፈችና ወኔ ያቆላሽውን በመቻቻል ስም ህዝብ ለአምባገነን አገዛዝ እንዲገዛ መስበክና መቀስቀስ ምንጩ ይኸው መሰሪነት የተጠናወተው ሐሳብ መሆኑ በተደጋጋሚ የሚታየው በዚሁ ምክንያት ነው። በሌላ በኩል ግን የክስተት ህዝቡ ባህሪያነት የሚመለከታቸውን መሪዎች የማግኘት ፍላጎቱን የሚጠቁሙ መሆኑን ለመገንዘብ ደግሞ ለበይነትን የሚጠይቅ እንዳልሆነ ግልጽ ይመስለናል። ባለፉት 40 አመታት ከተደረጉት በርካታ መራራ ትግሎች ከተገኘው ተመክሮ ለመገንዘብ እንደሚቻለው የሲቪል ወኔ ዋና ጠባዩ ለባለ ጉልበተኞች ለባለ ስልጣን መጎንበስ መስገድ መነጠፍ ሳይሆን ለራስ ህሊና ክብር የሚያስገኝ ራስ ህዝብ ጠንቶ መቆየት እንደሆነ ያሳያል። ምንም እንኳን ሲቪል ወኔ የተላበሰ ተግባር በራስ ላይ ጉዳት አስከታይ መሆኑ ቢታወቅም ሲቪል ወኔ ቅንነት የተሞላበት ዲሞክራሲያዊ ተግባር የህዝብ ኃላፊነትና ስልጣን ሳይዙ ገና ከመጀመሪያውኑ በራስ ህሊና ላይ ብቻ በመመርኮዝ በደልን የፍትህ ጉድለትን አድሏዊነትን የህግ በላይነትና የመልካም አስተዳደር ጦትን የመብት አለመከበርን በጽናት ለመቃወም ድፍረት የተሞላበትና ፍራቻን ያስወገደ ተግባር መስራት ነው። በስሜት ብቻ መክነስን ያልሰከነ ግልብ ፍጡር አለመሆንን በማስወገድ በህሊና መጓዝን የሚጠይቅ ነው። ሲቪል ወኔ በአደባባይ ወይንም የሰዎች ስብስብ በሚኖሩበት ስምምነትን ወይንም ተቀባይነት ባገኘ የብዙሃኑ አስተያየት ላይ የራስን ተቃውሞ በማሰማት በራስ ሐሳብ ላይ መጽናት ጭምርንም ነው። ሲቪል ወኔ የዜግነት የመልካም ምግባር ጸጋ ጠባይ የሚገልጽ ነው። ከግለሰብ ዜጋ ጋር በጥብቅ የተሳሰረ በመሆኑም የሲቪላዊ ማህበረሰብ አካል ነው። ለዚህም ነው ለምሳሌ ሲቪሉና የሙያ ማህበራት በፍላጎታቸውና አመቺ ባሉት መስክ እንዲደራጁና ተደራጅተውን በነጻ መንቀሳቀስ የማይገፈፍ መብታቸው መሆኑን አውቆ ለሱ ፍጹም ወገናዊነት የማሳየት አስፈላጊነት አጽንኦት ተሰጥቶበት የሚነገረው። ሲቪል ወኔ ለነፍሰ ገዳዮች፣ ለመብት ረጋጮች፣ ህዝብን ከፋፋይና ሀገር አስገንጣዮች በቀጥታም ሆነ በተዘዋዋሪ በነያውቅላህለው በሚል ቀመር በተሰሩ የመሰረተ ልማት አውታሮችና ግንቦች ይያላከኩ ለውያኔ ክብር ይሰጥ ብሎ መስበክና መጠነ ሰፊ ፕሮፓጋንዳ መንዛት ማለት አይደለም። ሲቪል ወኔ የኢትዮጵያ ህዝብ ደሙን አፍሶ አጥንቱን ከስክሶ ያቆየውን የሀገሩን ዳር ድንበር አፍርሶ ለባዕድ መስጠት የራስን ሀገር አስገንጥሎ እውቅና ሰጥቶ የሀገርን የባህር በርን መዝጋት የኢትዮጵያን ሉዓላዊነት ከጥያቄ ማስገባት ፍትህ እንዳታገኝ ማፈን ብሔራዊ ጥቅሟን አሳልፎ መስጠት ፍትሃዊ የሀብት ክፍፍል ሳይሆን መዛባትንና ጦምና በረንዳ ዳር እንዲበራከት ማድረግ የግል የድርጅት ኩባንያ ማስፋፋት የሲቪል ማህበራት እንዲከስሙ ማድረግ ገመናው እንዳይጋለጥ የነጻ ፕሬስ አባላትና ተቋማትን ማፈን ወዘተ ተጠያቂ ለሆነ ቡድን ነጻ መደበላዊነትን ያልተላበሰ መቻቻልን በመስበክና ኢትዮጵያዊ መከባበር በሚል የክብር እውቅና ለውያኔ መስጠት ማለት አይደለም። ከበሬታ ይሰጥ ብሎ መለፈፍ በርግጥም ያምሮ ጤና መሆን በእጅጉ ከጥያቄ የሚያስገባ ለመሆኑ አነጋጋሪ አይሆንም። የሲቪል ወኔ አስፈላጊነት በፖለቲካ መስኩ ብቻ ሳይሆን በተለይ በቀን ተቀነኑ ሁኔታን በበለጠ የሚጠይቅ ነው። በተለይ ያነጋገር ዘይቤዎች አማካኝነት ለምሳሌ በቀልድም ሆነ ከምር በግጥምም ሆነ በዘፈን ዘረኝነትን የሚያስፋፉ ሴቶችን በበታችነት የሚገልጹ ሐሳቦች በባህል ማክበርም ስም ለባለ ስልጣናት ማጎብደድን የሚሰብኩ አስተያየቶችን ሲሰነዘሩ ተባባሪ ደጋፊ አጨብጫቢ መሆንን ወልበተኛ ደካማን ሲያጠቃ በፍርሃት ተውጦ ወይንም ደግሞ በግዴለሽነት አይቶ እንዳላየ የመሆን ዝንባሌን ማስወገድ ማለት ነው። ሲቪል ወኔ ምንም አይነት ለውጥ ለማስገኘት በማይቻልበት ሁኔታ በጀብድነት በግለሰቡ ደረጃ ዘው ብሎ ጣልቃ በመግባት ራስን ለከፋ አደጋ ማድረግ ማለትም አይደለም። ጭንቅላትን የሚወድስ ድንጋይ ሲወረወርብህ ጎንበስ ብለህ አሳልፈው የሚለው አነጋገር አለምክንያት አይደለምና ስለሆነም በተቻለ መጠን ጥንቃቄ በተሞላበት ሁኔታ በመጓዝ ራስን ለጉዳት ሳያደርጉ አማራጭ መፍትሄ ለምሳሌ መደራጀት ተደራጅቶም መጠንከር መሻት ማለት ነው። ከተገለመሸሽ ሲባል ኩረንቲና ፖለቲካ በጃጨበጡም እኔ ፖለቲካ ውስጥ የለውበትም ሁሉም የፖለቲካ ድርጅቶች አይረቡም እየተባለ በተጨባጭ ግን ይህም በራሱ የፖለቲካ አቋም መያዝ መሆኑን ላለመቀበል የሚደረግ ሁሌም ላምባገነን አገዛዝ ራስን የማመቻቸት ጠባይ ነውና የሚነቀፍ ጨርሶውኑ የማይፈለግም ነው። ሲቪሎኔ ድንፋታን ስሜታዊነትን አጉል ድፍረትና ጦርቃ ጀብደኝነትን በተጠና ፖለቲካዊ መርህ እንዲገራ ማድረግን የሚያመለክት ነው። አርቆ አስተዋይነትን ከሐቀኝነት ጋር ለማዛመድ አበክሮ መስራትን የሚጠይቅ መሆኑንም የሚገልጽ ነው። ይህ ሐቅ እንዳለ ሆኖ ሲቪል ወኔ ያለ ድፍረትና የተወሰነ አደጋን ለመቀበል ዝግጁነት ከሌለ ደግሞ የሚታሰብም አይሆንም። ባጭሩ ሚዛናዊ መሆንን የሚጠይቅ ነውና ሲቪሎኔ ስኬታማ እንዲሆኑ የሚንቀሳቀሱባቸው አላማዎች የግል ብቻ ሳይሆኑ በህዝብ ደህንነት በመብትና ፍትሃዊ በሆነ ህግ እንዲሁም ብዙሃኑ ህዝብ መልካምና ለህብረተሰቡ አንድነት መኖር ጥሩና አስፈላጊ ናቸው ብሎ በተቀበላቸው ግብረገብነት ላይ የሚመሰረቱ ናቸው። ሲቪሎኔ የግል ጥቅምንና ምኞትን ለማሳካት መጠቀሚያ መሳሪያ አይደለም። ለጥጥ ራስ ወዳድነት በማህበረሰብ ቀርቶ በጓደኞች መካከል እንኳን ችግር ቀፍቃፊ ለመሆኑ የሚታወቅ ነውና ልዩ ትኩረት የሚሻ አይደለም። ለዚህም ነው ሲቪል ወኔ በቅድሚያ ዲሞክራሲ አስተሳሰብን የህዝብን ጥቅም ፍላጎትና ደህንነትን መገንዘብ ነው ተብሎ አጽንኦት ተሰጥቶበት የሚገለጽ ነው። ለዚህም ነው ለኢትዮጵያ በመሰሉ ያምባገነን ፍራት በተፈነበት ሁኔታ ሲቪል ወኔ የግዴታ ያገዛዙን ህገወጥነት ለማስወገድና በዲሞክራሲ ፍራት ለመተካት ራስን ሊና በመመረጥ የሚደረግ እንቅስቃሴን ጠያቂ የሚሆነው። ከዚህ አቅበ መነሳት ነው ለሲቪል ወኔ ተመሰረተ ሲቪላይን ቢተኝነትን ማካሄድ አስፈላጊም ተገቢም የሚሆነው። ሲቪላዊ ቢተኝነትን ያንድን አገዛዝ ተግባር በመቃወም ከፍተኛ ይሁንታነት የሚያገኙ የፖለቲካ አላማዎችን ስኬታማ ለማድረግ ዜጎች የሚጠቀሙበት ዘይቤ ነው። ይህ በአብዛኛው ባለፉት በርካታ ዓመታት ከቱኒዚያ፣ ሊቢያን ስቶ ግብጽን አጠቃለው እስከ መካከለኛው ምስራቅ ድረስ ዘልቆም ሆነ በተለያዩ የቀድሞ አውሮፓ ምስራቅ አገራት ቁልፍና አንበርት የሆኑ የህዝብ መገናኛ መንገዶችን በቁጥጥር ስር በማድረግ ያደረጉት የተቃውሞ ሰልፍና ያስተጋቡት ያሻፈረኝ ህዝባዊ ትግል የመንግስት የፖለቲካ ውሳኔ እንዲቀየር ወይንም ደግሞ መንግስቱ ከስልጣን እንዲወገድ የተደረጉት እንቅስቃሴዎች በመሳሌነት የሚጠቀሱ ናቸው። በኢትዮጵያም ቢሆን የጃንሆይን አገዛዝ ከስልጣን ለማስወገድ በታላላቅ ከተሞች አንስቶ መካከለኛ የገጠራም ምባዎች የተደረጉት የእንቢተኝነት ተጋድሎ በታሪክ መዝገባችን የተጻፉት ከዚሁ ተርታ የሚመደቡ ናቸው። በቅርቡም ወያኔ በሃይማኖት ጉዳያቸው ጣልቃ በመግባት ምዕመናኑን እያስተረማመሰና ጭቆና ማካሄዱን በመቃወም በኦርቶዶክስና የእስልምና ሃይማኖት እምነት ተከታዮች በተከታታይ ያደረጉ ያሉት እንቅስቃሴም የሲቪላዊ እንቢተኝነትና አመጽ ምሳሌዎች ናቸው። አለፉት ጊዜያት ከኢትዮጵያ ላባደሮች አርሶ አደሮች ተማሪዎች እንቅስቃሴና ባልተናነሰ መልኩ ታግለው የነበሩት መምህራን በቅርቡ በጎንደር ደምቢያ ተጀምሮ የነበረውና በሌሎች አካባቢዎች ተዛምቶ የነበረው የመምህራን አመጽ ሆነ ለሰብአዊና ዲሞክራሲያዊ መብቶች መከበር ያደረጉት አድማም የዚሁ ነጸብራቅ ነው። ሌላም በመሆኑም እኛም የተስፋ ዲሞክራሲ ተመጋቢ ጭንቀት የተሞላበት ሰላምና የውሸት ፕሮፓጋንዳ ቀለብተኛ ላለመሆን ለወቅቱ የሚስማማ የትግል ስልቶችን በቅጡ ተልሞ ሲቪል ወኔ የተሞላበት ሲቪላዊ እንቢተኝነትና አመጽን ማካሄድ የግድ ይለናል። እንቢ አልገዛም በቃኝ አሻፈረኝ ማለት ከመንግስቴውም በላይ በአሁኑ ወቅት ይጠበቅብናል። ቢተኝነት ያገዛዙን ህግና ፍራታ አክብሮ የሚካሄድ ሳይሆን ያገዛዙን ህጎች ጥሶና አልከተልም አላከብርም ይን ዩንታይን ባልሰጠውበት ህግ በግድ አልገዛም ብሎ መታገል ነው። የካቲቱ ሰማታታችን ያሳዩንም ቢሆን የነኑ እንጂ ሌላ አይደለም። የትግሉ ነው ህይወቴ የሚሉ ጀግኖች ደግሞ በብዛት እንዲያብቡ ምህዳሩን ማመቻቸት ዛሬም ወቅቱ ነውና እንነሳ። ወያኔ ከግር ጥፍሩ እስከ ራስ ጠጉሩ የታጠቀና አፋኝና ረመኔ ቡድኖችን ቢያስተማራም በህዝብ ኃይል መውደቁ አይቀርምና የሁኔታ እንዲፋጠን ሁላችንም የበኩላችንን አስተዋጽኦ እንድናበረክት የትግሉ ደውል እያቃጨለ ይገኛልና ሰሚ ጆሮ ንስጠው። ኃይል ከህዝብናት የኛም ሰልፍ ከህዝቡ ጋር መሆኑ መንግስቴም የማንለውጠው በማተባችን ቃል ኪዳን የገባንበት ነውና ትግላችንን እንቀጥልበታለን። ምንም ይሁን ምን ወያኔና አጃቢዎቹ እንዳሻቸው ቢለፍፉ ጠንካራነን ብለው ቢፎክሩ ከመወገድ የሚያድናቸው እንዳልሆነ በገቢር እናረጋግጥላቸዋለን። ሲቪላዊ እንቢተኝነት የተላበሰ ህዝባዊ አመጽ ይፋፋም።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስላ ሰላሳ ስድስት ቁጥር 2 የመታገል ግዳጅ አይዘሉት አማራጭ የነብርን ጭራ አይዙ ከያዙ አይለቁ እንደተባለው ሁሉ ትግልን ከጀመሩ ከግቡ ሳያደርሱ መተው የሚገባ አይሆንም። እሳት እንጨት ካልነፈጉት የሚጠፋ አይደለምና ትግልን ለማስጀመር ለመነሳሳት ምክንያት የሆኑት እስካልጠፉ ወይም እስካልተቀየሩ ድረስ ትግል መቀጠል ያለበት ተልእኮና ግዳጅ ይሆናል። ትግል በተለይም አረመኔና ኢሰባዊ የሆኑ አገዛዞችንና ገዢዎችን ለማስወገድ የተደረገ ትግል መራራ ነው። ከባድ መስዋዕትነትን ይጠይቃል። አንዳንዶች ስብሰባ ጠርተው ንግግር ማድረግና ከገዢዎች ጋር መደራደርና መነታረግን ትግል አስመስለው ሊያቀርቡ ቢጥሩም ወይም ሰላም በሰፈነባቸው አገሮች ሊካሄድ እንደሚችለው እንብዛም ጣጣና መከራን እንደማያስከትል አድርገው ቢገምቱትም እንደ ኢትዮጵያ ባሉ አገራት የሚካሄድ ህዝባዊ ትግል የታጋዮችን ደምና ስቃይ ጠያቂ መሆኑን ደጋግመን ያየነው ነው። በሀገራችን ታሪክ አሰቃቂ ቦታ የያዘው ጸረ ኢህአፓ ቀይ ሽብር የቅርብ ተመክሮና ምሳሌ ነው። ጨቋኝና ጸረ ዴሞክራሲ አገዛዞች ለተቃውሞ ሁሌም መልሳቸው ግድያና አፈና ነውና ትግል መራራ ሆኖ መገኘቱና መካሄዱ ሊወገድ የሚችል አይደለም። በመሆኑም ትግል ብሎ የሚነሳ ይሄንን ተረድቶና መከፈል ያለበትን መስዋዕትነት ለመክፈል ዝግጁ ሆኖ መገኘት አለባት። ያባ ትግል ብሎ ሲነሳ ይሄንን ተገንዝቦ ነበርና ምንም እንኳን እንደሚጠበቀው ሁሉም በጀመረበት ቆራጥነት ጸንቶ ባይቀጥልም እነሆ እስከዛሬ ሲመሰረት ያነሳውን ሰንደቅ እያውለበለበና ቃል ኪዳኑንም አክብሮ ቀጥሏል። የትግልን መራራነት የሚያውቁ ሁሉ ምክንያት በሌለበት መከራና ስቃይ ወልፎኖበት ትግል የሚል ጤናማ ሰው እንደሌለ ያውቃል። ላያሌ አመታት ትግል በጽናት መካሄዱን ከጥፋትና አጥያት ሊፈርጁ የሚፈልጉ ክፍሎች ቢኖሩም ትግሉ ለረጅም አመታት እየቀጠለ ያለው የተነሱት ጥያቄዎች ባለመመለሳቸውና ጭቆናውም ባለመወገዱ ነው። ከአጼው ጊዜ ጀምሮ ምላሽ ያላገኘው መሰረታዊ የህዝብ ጥያቄ ዴሞክራሲን ይመለከታል። ኢ ዲሞክራሲያዊ ስርዓቶች እንዲጠፉ የተደረገው ትግል ገና ድልን አልተቀዳጀም። የአጼውን ስርዓት የተካው ወታደራዊ አገዛዝ የዋሰ አፋኝና አረመኔ ነበር። ይህም ሲወገድ ስልጣን የያዘው ደግሞ ኢ ዲሞክራሲያዊ ከመሆኑ በላይ ሀገርን እንደ ሀገር ሊያጠፋ የተነሳ ዘረኛ ቡድን ነው። ዴሞክራሲ ደብዝዛ ገጽታዋን በአገራችን ባለመታየቱ ለዴሞክራሲ የተካሄደው ረጅም ትግል ቀጣይ ሆኖ ይገኛል። ከዚህ አጠቃላይ ነጥብ ተነስተን ወደ ዝርዝሩ ስንገባ 85% በላይ ህዝባችን በቀጥታ የሚመለከተውና ለሀገሪቷ እድገት ዋስትና ሊሆን የሚችለው የመሬት ጥያቄ ተገቢውን ምላሽ አላገኘም። መሬት ላራሹ ዛሬም ወቅታዊና አንገብጋቢ የትግል መፈክር ሆኖ ይገኛል። ዛሬ አሁን በስልጣን ላይ ያለው ቡድን ይባስ ብሎ የአገርን መሬት ለባዕዳን እየሸጠና አሳልፎም የእናንተ ነው ብሎ ቆርሶ እየሰጠ መሆኑ ደግሞ የሚታይ ነው። ምን ቢያርሱ ድንበርን አያፋልሱ እውነትም ተረት ሆኗል። ስለዚህም ችግሩ ተባብሷል፣ ይበልጥ ተባላሽቷል እንጂ ምላሽ አላገኘም። ዋናና የብዙሃኑ ጥያቄ የሆነው የህዝብ እኩልነትም እንኳ ምላሽ ሊያገኝ ባስከፊና የአገርን ህልውና በሚፈታተን ደረጃ ተይዟል። ኢትዮጵያን መበታተን መርሃ ግብሬ ነው ብሎ የተነሳው ወያኔ ስልጣን ከመጣ በኋላም ለጭቆኖቹ ቆም ያለው በሚል መመጻደቅ የመገንጠል አንቀጽን ህገ መንግስት በሚለው በራሱ ህገ ወያኔው ቢያፈርስም ብሔረሰብን መሰረት ያደረገ ፌዴራላዊ ስርዓት አሰፈንኩ ቢልም በመሰረቱ ጭቆናን ቀጥሎ መብትን ነፍጎና ረግጦ የራሱን ጎጠኛ የበላይነት በህዝብ ላይ ጭኖ ጠላት የሚላቸውን ብሔረሰቦችን እያጠቃ መሆኑ ተረጋግጧል። መድበለ ፓርቲም አለ ተብሎ ሲለፈፍ ከርሞ ሐቁ ይፋ ይውጣ በሚል እነሆ የአንድ ድርጅት የበላይነት ወይም አገዛዝ ይፋ ሆኗል። ሲሳይ ያለቀበት አንበጣ በድንጋይ ላይ ያርፋል እንደሚባለው የኢትዮጵያ ህዝብ እየታገለና ደሙን እያፈሰሰ በተደጋጋሚ ግን ድልና ሲሳይን እየተነጠቀ መቀጠል የግድ ሆኖበታል። ሊሆን አይችልም፣ የባሰ ሊመጣ አይችልም እየተባለ ግን የባሰው እየመጣና መብት ረገጣው መረን እየለቀቀና እየተባባሰ የአገር ሉዓላዊነት ይበልጥ እየተደፈረ ህግና ፍትህ እየተቀበሩ ግፉ ሞልቶ ተርፎ እየፈሰሰ ሲሄድ ማየት ዜጎች ተገደዋል። ታዲያ የመከራው በረዶ ሳይሟሟ የጭቆናው ጨለማ ጠፍቶ በብሩህ የዴሞክራሲ ቀን ሳይተካ እንዴት ትግልን ማቆም ይታሰባል? አመት በአመት ቢተካና ዘመን ቢለዋወጥ የአገራችን የመከራ እውነታ አልተቀየረም። ሳይታገሉ ጣይ ሳይዋጉ ገዳይ መሆን አሁንም የሚቻል አይደለም። ትግል መቀጠሉ የግድ ነው። የግዴታ ግን የሁሉም ሊሆን አይጠበቅም። ግዴታውን ሊቀበሉ የሚችሉት አገራቸውንና እየተሰቃየ ያለው ወገናቸውን ከራሳቸው አብልጠው ሊያፈቅሩ የሚችሉት ብቻ ናቸው። ጀግንነትና ድፍረት ደግሞ የዚህ አይነቱ ፍቅር ውጤት ናቸው። አለበለዚያ ራስ ወዳድነት ይሰፍንና ይህም አቅፎና አብሮ የሚያመጣውን ፈሪነት ያነግሳል። ፍርሃት ሲሰፍን ደግሞ ዘፈኑ የትግል ሳይሆን የእጅ መስጠትና የፈሪለናቱ መሆኑ አይቀርም። ወዳደርነት ይገናል፣ አገርና ሕዝብም ጉዳትን በከባዱ መቀበል ይገደዳሉ። በመሆኑም አንቶ መታገልን የሚያስቸለችሉና ከትግል መራቅን በልህነት ወይም ብልጥነት አድርገው የሚወስዱ የተሳሳቱ ናቸው። ለሀገር ደግሞ ዜጋ የሚታገለው በኮንትራት ለተወሰነ ጊዜና ዓመታት ብቻ ሊሆን ባለመቻሉ ኢትዮጵያ በቃት ይህን ያህል ዓመት ታግለንላታል፣ ቋንቋ ትርጉም የለሽ ነው፣ ግዳጅን መተውና ቃል ኪዳንንም ማፍረስ ነው። የመለስ አገዛዝ ልጡ የተራሰ መቃብሩ የተማሰ ነው። ቁልቁል ወደ ውድቀቱ ጉዞን ጀምሯል ሲባል ውድቀቱን ትላንት ያርገው የሚለው ህዝብ የዚህ አርመኔ 19 ዓመት መቆየት የሚያቃጥለው በመሆኑ ማመን ሊያዳግተው ይችላል። በተለይም ለትግል አለሁ የሚለው ክፍል በስቶ አለመታየቱና እንደ ቀድሞ ሳይሆን ዛሬ በርካታ ምሁራን ሊያውቁ ሲገባቸው ኢትዮጵያዊነትን ትተው ወደ ጠባብነት መውረዳቸው፣ ተመሳስሎ መኖርና በእምብርክክ መታገል ብልህነት ብለው ከወሳኝ ትግል ሲርቁ፣ ትግልን እንመራለን ያሉት እንኳ ሊመሩ ህልውናቸውን ጠብቀው ለመቆም ሲያቅታቸው ሲያይ ሰፊው ህዝብ ቀቢጸ ተስፋ ሊያውቀው ቢነሳ የሚፈረድበት አይሆንም። ግን ጨለማው ሲበረታ ኮከቦች ይታያሉ እንደሚባለው ከደይኑ ባሻገር ተስፋ ሰጪ ክስተቶችን ማየትም መቻሉን ማወቅ ያስፈልጋል። ሆድ አምላኮችና ራስ ወዳዶች በመድረኩ ጫጫታ ቢያበዙም ሐቀኛ ሀገር ወዳዶች አሁንም በርክተው አሉ። ከሃዲና ጎጠኛ ምሁራን የፈሉትን ያህል የተጀመረውን ትግል እንቀጥላለን። ኢትዮጵያን አንክድም፣ ለሆዳችን አድረን ለወያኔ ሰግደን አንዋረድም የሚሉ በርካታ ከምሁሮች አሁንም አሉ። የትግል መሰረት የሆነው የኢትዮጵያ ሕዝብ ደግሞ አሁንም ያው ኢትዮጵያዊ፣ ያው ለውጥ ፈላጊ፣ ያው አታጋይ ካገኘ ታጋይ ሕዝብ ነው። ስለዚህም ድልን ነገ እንደምንቀዳጅ እምነታችን ጽኑ ሆኖ በቆራጥነት ትግላችንን መቀጠል ይኖርብናል። የመለስ አገዛዝ ጎኑ እየሳሳ መጥቷል። አሌ ብሎ የሚያሰማው ጩኸት የዚህን አቅነት ገላጭ ነው። ጭምብሉን አውልቆ የአንድ ገዢ ፓርቲ ስርዓትን ማስፈኑ ጥንካሬ ሳይሆን የድካሙ ምልክት ነው። የራሱ ሙስና ዝቅጠትና ክፍፍል ለውድቀቱ እያዘጋጀው ነው። ይህ ሐቅ ሆኖ ሳለ ውድቀቱ አለመፋጠኑ የሕዝብ ድርጅታዊ ይዞታ ገና በመሆኑ ነው ማለት ሐቅን መናገር ነው። ሞት ይዞ ይሞታል ነውና ከሕዝብ ጎራ ተመሳስለው የገቡ የወያኔ ሰርጎ ገቦች ትግሉን ጎድተውታል። በአገራችን ጉዳይ ጣልቃ የሚገቡ ባዕዳንም የሕዝብን ትግል አጥቅተዋል። አስመሳይ ሐዋርያዎችንም ማመን አዳግሟል። ከሁሉም በላይ ግን ጠላትና ወዳጅን በቅጡ መለየት ማቃቱ፣ ውዥንብርን መስፈኑ ለወያኔ አገዛዝ ጠቅሞታል። የመለስ አገዛዝ የኢትዮጵያና የሕዝቧ ጠላት ሆኖ ሳለ እንደ ወዳጅ ታይቶ ለድርድርና ለእርቅ ሲጋበዝ፣ በሁለገብ ትግል ሊወገድ ሲገባው፣ ሰላማዊ ትግል ግን በገቢር ትግል ለምኔ በሆነ አቋም ሲያዝ ወዘተ፣ አልፎም ይህን አረመኔ ቡድን ጠላት ነው ብለው በተነሱትና ሕዝብን ሊያስተባብሩ በጣሩት ላይ ሲዘመትና ትግል ሲደናቀፍ 19 ዓመታት አልፈዋል። ይህን ሁኔታ በመሸፋፈን ሕዝብ ለትግል አልተዘጋጀም፣ ወጣቱ ከፖለቲካ ርቋል፣ ስደት እንጂ ትግል ፈላጊ ትውልድ የለም በሚሉ ሰበቦች ማጠየቂያ ፍለጋውም ስህተት መሆኑን ቢያንስ ወያኔ ሲገባና ከዚያም ወዲህ ለምሳሌ በ1997 ዓመተ ምህረት አታጋይ ባገኘበት የተሰዋው ወጣት አሳይቷል። ብዙሃኑ ወጣት ስደትንም ያገኘና የሚፈልግ አለመሆኑም የሚታወቅ ነው። ድርጅቶች የሚተበቀባቸውን ግዳጅ ሊወጡ ያልቻሉት ይመራሉ ሲባሉ የመደናገርና ክፍፍል ነጸብራቅ የሆኑት አለ ምክንያት አይደለም። እይታቸውና ርዕዮታቸው የጠራ ባለመሆኑ ነው። ከሁሉም በፊት ድርጅታዊ ይዘታቸውም ጠንካራ ካለመሆኑም ነው። የተዛባና ያልተመጣጠነ ግንዛቤና አቅም በመስፋኑ ህብረት ሲሞከር ሳይውል ሳያድር የዘይትና ውሃ ቅልቅል መሆኑ ተደጋግሞ ታይቷል። ለአመታት ትግሉን የቀጠሉትንም በግትርነትና በጀመሩበት አቋም ሙጭጭ ብሎ በመቆየት የሚከሱት ክፍሎች ደግሞ ያልተገነዘቡት ማንም ድርጅት ቢሆን ዳለው ክረምት ድልድይ ሲሰራ ወይም የዳሸን ተራራን ብርድ በስስካኔቴራ ሊጋፈስ ሲሞክር የሚታይ አይደለም። በጽናት ትግሉን በመቀጠላቸው አቋማቸው አልተቀየረም ብለው ለምሳሌ ሀባን የሚያወግዙት ክፍሎች አንድም የተደረጉትን የመርህ ግብር መሻሻሎች የማያውቁ ከመሆናቸው ሌላ በዋናው ግን ለምን ጸንታችሁ ታገላችሁ ክስ መሆኑ የሚካድ አይደለም። መሰረታዊ የህዝብ ጥያቄዎች ዛሬም ምላሽ ባለማግኘታቸው ጥያቄዎቹ ዛሬም ሲነሱ ይዘታቸው ከቶም ሊቀየር የሚችል አይደለም። መሬት ላራሹ፣ መብት ለብዙሃኑ፣ ሉዓላዊነት ለኢትዮጵያ፣ ዴሞክራሲ ለህዝብ ወዘተ ተብሎ ትግሉ ሲቀጥል ይህን ትግል ማንቋሸሽና ማጣጣል አይገባም። ይህ ደግሞ ግባችንና ዓላማችን ምንድነው? ከዚያስ መድረሻውስ መንገድ የሚሉ ጥያቄዎችን ያስነሳል። ኢትዮጵያንና አልፎም ዓለምን በአዲስ ቀኝ ገዥነት የሚረግጡና የሚበዘብዛሉና እነዚህን ማውገዙም የግድ ይሆናል። ያባ የሀገራችንን ተጨባጭ ሁኔታ እና የህዝብን ፍላጎት በማጤን በ1976 ዓመተ ምህረትም ሆነ ከዚያ በኋላ በመርሃ ግብር ደረጃ አስፈላጊ ያላቸውን ለውጦች ያደረገ ሲሆን ከመሪ ርዕዮትም አንጻር ሶሻል ወይም ህብረተሰባዊ ዴሞክራሲን ይዘቴ ብሎ ይገልጻል። ካለም ዓመታት አልፈዋል። ይህ ባዶ ቃል ሳይሆን በይዘቱ ዴሞክራሲ ለሰፊው ህዝብ አለገደም፣ የብዝበዛ ስርዓትን መጻረር፣ ሉዓላዊነትን ማስከበር፣ በተጨባጭ ደግሞ አርሶ አደሩን የመሬት ባለቤት ማድረግ፣ ሰርቶ አደሩን መብት ማጎናጸፍ፣ የሀገር አንድነትን በእኩልነት ማስፈን ዙሪያ ማረጋገጥ የሚሉትን ያቀፈ ነው። ይህም ማንኛውም የሀገሪቱ ዜጋ በዴሞክራሲያዊ ስርዓት ውስጥ መብቱ ተከብሮ የሚኖርበትን ኢትዮጵያን ማለቱ እንጂ የአንደኛው አምባገነንነት በሌላው ላይ የሚጫንበት የሚነግስበት ማለቱ እንዳልሆነም ግልጽ ሊሆን ይገባል። ስለዚህም ያው ቢሆንም ቢመስልም አዲስ መሆኑ ደግሞ ግልጽ ሊሆን የሚገባው ነው። የህዝብ መሰረታዊ ጥያቄዎች ምላሽ አልባ በመሆናቸው በጽናትና ሳይሸራረፉ መቅረባቸው ያው ያንኑ መቀጠል ቢመስልም ቢሆንስ መች ስህተት ሆኖ ተብሎ ግን አዲስ ሁኔታና ክስተትን መቋቋም ያለበት ነውና ይዘቱና መፍትሄውም በዚያው መልክ የተለየ ይሆናል። ሶስት ጨቋኝ ስርዓቶች መጥተውብናል ቢባልም እያንዳንዳቸው የየራሳቸው ጠባይና ይዘት አላቸው። ትኩረታችንን የሚስበው የዛሬው ነውና የወረሳቸውን ችግሮች አባብሶ ቢቀጥልም የራሱን ልዩ ልዩ ችግሮች ቀፍቅፎ የህዝብና የሀገርን መከራ አበርክቷል። በዘረኝነት ወይም ጎጠኝነት ወይም በብሔረሰብ ልዩነትና ጭቆና ላይ የተመሰረተ የፖለቲካ ስርዓት በይፋ አስፍኗል። ይህ በዚህ አይነት ይዘቱና መልኩ በኢትዮጵያ የመጀመሪያው ነው ቢባል ትክክል ነው። እንዳለፉት ስርዓቶች ሁሉ ያርሶ አደሩን የመሬቱ ባለቤትነት ቢጻረርም ከሌሎቹ በተለየ ደረጃ ደግሞ የሀገርን መሬት ለሱዳን አስረክቧል። የሀገርን መሬት በርካሽ ለባዕዳን ሰጥቶ አርሶ አደሩን አፈናቅሏል። የሀገሪቱን የተለያዩ የኢኮኖሚ ዘርፎች ማለትም የባንክ፣ የኢንዱስትሪ፣ የጅምላና የችርቻሮ ወዘተ በአንድ ድርጅት የወያኔ ባለቤትነት ስር እያስኬደ ይገኛል። በአንድ ብሔረሰብ የበላይነት ላይ የተመሰረተ አገዛዝን በመሆኑ ለትግሉ ሌላ ውስብስብ ይዘትን ሰጥቷል። በምዕራቡ ኃይል የሚደገፍና ከሀገር የቅርብና የሩቅ ጠላቶችም ጋር የወገነ በመሆኑ ለተጻራሪዎቹ ማለትም ለትግሉ በቀላሉ የማይታለፍ ጋሬጣን ዘርግቷል። በብሔረሰብ ደረጃ ድርጅቶች የበዙ ከመሆኑም ሌላ የህዝብን የጋራ እንቅስቃሴ የሚያደናቅፉ ሆነው አንድም ካገዛዙ ጎን ሲሰለፉ በሌላ በኩል ደግሞ ኢትዮጵያዊነታቸውን ክደው በጋራው ትግል የማይታቀፉ ሆነዋል። ይህንንና ሌሎችንም ወያኔያዊ ክስተቶችን በማጤን ዛሬ ዋናው የሀገር ማዳንና የዲሞክራሲ ትግል የሚጠይቀውን ትግል በስልትና በቆራጥነት ማካሄድ ያስፈልጋል ማለት ነው። ያባ ለሰፊው ህብረተሰብ የሚበጅ ዲሞክራሲን ለማስፈል በሚል ሲታገል ሁኔታዎችን አጥኖና ዛሬም ቢሆን ግን ከትግል ውጪ መፍትሄ አለመኖሩን አምኖና ተቀብሎ ነው። ሀገርን ለማዳንና የህዝብን ጥቅም ለማስጠበቅ ከትግል ውጪ ሌላ መፍትሄ የለም። በጥገና እርምጃዎች መረባረቡ ህሊናን ቅቤ ለመቀባት ለግለሰቦች ይረዳ እንደሆነ እንጂ የሀገርን መሰረታዊና ከባድ ችግር ከቶም የሚቀርፍ አይሆንም። በወያኔ ስርዓት ውስጥ የሚወሰዱ የጥገና እርምጃዎች ውጤታቸው ኢምንት ነው። ዋናው ግዳጅ ኢትዮጵያን የሚጎዳውን ስርዓት ማፈራረስና አገዛዙንም ማስወገድ ነው። ስለዚህም ዋናው ትግል ይህን ግዳጅ ሊወጣ የተነሳ እንጂ በአገዛዙ ስር ግብረሰናይ መሰል እንቅስቃሴ ማድረግ ያውም ይህም ከተቻለ ሊሆን አይገባም። ከህገወጡ ስርዓት ጋር ተቃቅፈውና በሙስና ከበከተው አገዛዝ ጋር በቀጥታም ሆነ በተጨባጭ ተባብረው የጠቅሙ ወይም የፈረፋሪው ተቋዳሽ የሆኑት የሚሰብኩት የቀስ በቀስ ለውጥ ወይም ተቻችሎ መኖር ወይም ማንንም አንደግፍም ማንንም አንቃወምም የሚል ልፈፋ ለሀገር ጎጂ ነው። ኢትዮጵያ ዛሬ በምትገኝበት ቀውጢ ጊዜ ምላሹ ወያኔንም አንደግፍ ሌላውንም አንደግፍ የሚል ሳይሆን ሀገርን ለማዳን በትግሉ እንሰማራለን የሚል መሆን አለበት። ሀገር ልትጠፋ ስታጣጥር ሰበቦች ደርድሮ በዝምታ ማየቱና የራስን ኑሮ ማደላደልና መግፋቱ ነገ በታሪክ የሚያስጠይቅ ጥፋት ነው። ለዚህም ነው ኢህአፓ አሁንም ቢሆን ለመራራው ትግል አብረን እንነሳ ብሎ ጥሪ የሚያቀርበው። ትግል የግድ በመሆኑ ለሀገርና ለህዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የህዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንዳይን ብሌናችን ልንከባከበውና ከታሪክ በራጆችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ህይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ህዝብ ፊት ተደቅኖ ያለው አብይ ጉዳይ የህዝብን ያልተከበሩ መሰረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውናዋ በወያኔ የተጠቃውን አገራችንን ለማዳን መረባረብ የማይታለፍ ግዳጅ ይሆናል። ለአገርና ለህዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የህዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንዳይን ብሌናችን ልንከባከበውና ከታሪክ በራጆችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ህይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ዛሬው ትውልድና ህዝብ ፊት ተደቅኖ ያለው አብይ ጉዳይ የህዝብን ያልተከበሩ መሰረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውና በወያኔ የተጠቃውን አገራችንን ለማዳን መረባረብም የማይታለፍ ግዳጅ ይሆናል። ለሀገርና ለዲሞክራሲ መታገል የማይነጣጠሉ ናቸው። ድሉን በተደጋጋሚ የተቀማ ህዝብ የዲሞክራሲን ጉዳይ ለሌላ ጊዜ ተወው የሚልን ማዘናጋ ሊያዳምጥ አይገባውም። በአንጻሩ ደግሞ መብታቸውን አስከብረው እንዳሉ ህዝቦች በመለስተኛ ጉዳዮች ሁሉ ሊነታረክና ጊዜ ሊያጠፋ የሚፈቅድለት ሁኔታ የለም። ያባ ይህን ሁሉ ተረድቶ ትግሉን ቀጥሏል። ትግሉም ይቀጥል ይላል። ጥሪው የኢትዮጵያ እንጂ የድርጅት አይደለም። ጆሮ ያለው ይስማ።
ከሞላ ፋሽልፎ ያቆየበትን ዛሬ ለቆጠኞ እንበረከከ የነፃነት ዋጋ እንደው ከዚያን ዘዘረን አትመረክ ግንባር ከናታየው ሉአላዊነት ፍቅር ያስከው ያገልግል መላሽ ይሃፋውነት ነው የሱስ ተፋነ ግንባር ከናታየው ከለነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እንጥናት ፍቅር ኢትዮጵያዊነት ነው እናጨልፋለን ግንባር ከናታየው